የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያልን የተለመደውን የዞትር ያክብሮት ሰላምታችንን እያስቀደምን የዛሬ የመስከረም 21 ቀን 2010 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኦክቶበር 1 2017 ቅንብራችንን ይዘን ቀርበናል። በቅድሚያ በየ 15 ቀኑ እየተዘጋጀ የሚቀርበው ተታሪክ ማህደር ይቀርባል። በመቀጠልም ልክ ተመሽቱ 12 ሰዓት ጀምሮ ሰፊ የጥያቄና መልስ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ተእኛው ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Oh,
ተመጻሕፍት ማህደር አድማጮቻችን እንደምን ከረማችሁ ማለት የተለመደ ሰላምታችን በትህትና እናቀርባለን። በዚህ ምሽት የዚህ ዝግጅት ክፍለ ጊዜ አውቀን እንታረም በሚል አርዕስት በሌተና ጀነራል አብይ አበበ ስለ ተጻፈ መጽሐፍ በአቶ መስፍን ማሞ ተሰማ ሲድኒ ኦስትሬሊያ በስደት የሚገኙ ኢትዮጵያዊ የተዘጋጀ ቅኝት ክፍል ሁለትን ይዘን ቀርበናል። አውቀን እንታረም ደራሲ አብይ አበበ ሌተና ጀነራል ቅኝት መስፍን ማሞ ተሰማ ክፍል ሁለት። እነሆ ደግሞ ወያኔ በቀየሰው ቦይ በመፍሰስ ማነህ ባለ ተራ ድርሻቸውን ለመረከብ ነባርና አዳዲስ ጎጠኞች ጎሰኞች በማንነት ፍለጋ ዘመናዊ ጭምብል የዘመኑን ጎጥ ጎሳ ዘር ዜማ የሚያዜሙት አክቲቪስቶች የሚያደርጉትን የሚደሰኩሩትንና የሚገነቡትን የፍክክር አጥር የፍክክር ክልል የፍክክር ድንበር በጎሳ በዘር በጎጥ የመሰባሰቡን የመባደሉን ተድር እስተቁ እስተሰንበት ማህበር እስተፖለቲካ ሽርጉድ ተኢትዮጵያ እስተአውሮፓ እስተአሜሪካ እስተካናዳ እስተእስያና አውስትራሊያ የሚሆነውን የሚቦለተከውን የሚታመሰውን መቃኘትም የገደል ሩጫችን ፍጥነት ትንቱ አድርጎ ያሳያል በማለት አቶ መስፍን ማሞ ተሰማ በክፍል 1 ያሰሙትን ቅኝት በክፍል 2 ያብራሩታል። እነሆ ዛሬ ኢትዮጵያ ብሎ የሚነሳው ወይም ስለ ኢትዮጵያ አደባባይ የሚወጣው ዲያስፖራ ስንት ሆኗል? በየጎጡና ዘርማንዘሩ ቆጠራና ደም የተመለመለው ሁሉ በዝግ ስብሰባና በግላጭ ጉባኤ በማስተዋቂያ ታገር አገር እየተጠራራ ኢትዮጵያዊነትን አግልሎ በዘር በጎሳ በጎስ በጎጥ አጀንዳ ላይ በአሜሪካ በካናዳ በአውሮፓና በአውስትራሊያ ሲዶልትና ኢትዮጵያን እንደ ቅርጫ ሲሸነሽን ለመሆኑ ስለ ኢትዮጵያ በኢትዮጵያ ጉዳይ በተለይ በስደት ዓለም የሚጠራ ኮንፈረንስና የሚገኝ ህዝብ መመናመኑን ወይንም እየጠፋ መሄዱን አስተውልሃልን? ይህ እንደ ሰመመን ያማለለ የሚወስድ ወይም እንዳረንቋስቦ የሚያስቀምጥ የዘር ቫይረስ ተስቦ ባልተጠበቀ ፍጥነት በያቅጣጫው እየተራባ በመሆኑ ጠብዩ ወታደር እንደተነበየው በተለይም በስደት ዓለም እውነትንና ትክክለኛውን መንገድ ተከትሎ ተልብ ለመፈቃቀር አልተቻለም ወይም አዳጋች የሆነ ይገኛል። ያብይ አበበን አገላለጽ መሬት አውርደን ኢትዮጵያና ኢትዮጵያውያን በምንገኝበት ነባራዊ ሁኔታ ስንተረጉመው እንግዲህስ ንግባኬ ሀበጥን ተነገር እንዲል የቤተ ክርስቲያን ሰንበት ትምህርት እኛም ወደ ቀደመ ጉዳያችን እንመለስ። እነሆ የሚከተለውን የጠቢቡን ቃል ደግሞ ልብ ይላል በማለት መስፍን ማሞ ተሰማ ቅኝታቸውን ይከትላሉ። በተቀደሰ መንፈስ ለተቀደሰ ሥራ የተፈጠረው ሰው በበኩሉ ክፉ ሥራዎችንና ተንኮልን ራሱ ፈጥሮ ሲጨነቅና ሲንገላታ ሲያዝንና ሲተክዝ ሰውነቱን ሲጣላና የተወለደበትን ቀን ሲረግም በወገኑ ላይ ሲያፌዝና ወንድሙን ሲገድል በጓደኛው መንገድ ላይ ወጥመድ ሲዘረጋ በጎረቤቶቹ ሲቀና በሌላው ሲመቀኝ የጊዜውንና የራሱን ጥቅም ብቻ ሲከተል ዝርያውን በሐሰት ሲወነጅ የራሱን ሥራ ብቻ ሲያመሰግን ታጠገቡ ራቅ ያለውን ሲያማንና ሲነቅፍ ራሱን እያታለለ ሌላውን ሲያሳስት ተቆጥሮ የማያልቀውን ስንቱን ጉዳጉድ አመርቅዞና ደብቆ የያዘው ሰው እንዳንተም እንደኔም ያለ ነው ይለናል አብይ አበበ። አንባቢ ሆይ ፍረድ። እርሱ በማይኖርበት ዘመን ያለህ አንተ አንባቢ አስቀድሞ የዘረዘረልህ ባህሪያት እንደኔም እንዳንተም ባለው ሰው ውስጥ ነው ይላል ጠቢቡ ጀነራል አብይ አበበ። ታዲያስ ይህ ዘመን ተሻጋሪ ትውልድን አነጋጋሪ ጠቢበኝ አገላለጽ አይደለም ምን በማለት ይጠይቃሉ መስፍን ማሞ ተሰማ። ዛሬ እኔ እናንተ በምንኖርበት ዘመን ውስጥ ለምሳሌ በወገኑ ላይ ሲያፌዝና ወንድሙ ሲገድል የጊዜውንና የራሱን ጥቅም ብቻ ሲከተል ስርያውን ህዝብን በሐሰት ሲሆን ይችላል ራሱን ያታለለ ሌላውን ሲያሳስት የምናውቀው ግለሰብ ቡድን ድርጅት ወይም መንግስት የለምን? ብዙ ሳትደክም ሀገርህን ኢትዮጵያንና ገዢዎቿን ህወሓት ወያኔን ተመልከት። ህዝብህን ኢትዮጵያንን ተመልከት። የጠቢው ወታደር ቃል በዙሪያ ገባህ በነ ሆድ አምላኪዎችና እኔ ተሞትኩ ሰርዶ አይብቀል ባዮች ተመርዞ አይታይህምን? ይህን ግፍ ፈጻሚውና አስፈጻሚው የትግራይ ነጻ አውጪ ግንባር ህወሓት ተማታውቀው ዓለም የመጣ የማይታወቅ ፍጡር ሳይሆን እኔና አንተን የሚመስል ሀገር በቀል ሰው ነው። ህወሓትን እንኮኮ የተሸከሙትና ለህልውናውም ዘብ የቆሙለት ታማራው ተወሮሞና ተሌላውም ብሔረሰብ የተሰባሰቡት ወያኔዋያንም በትግራይ ነጻ አውጪ ግንባር የተቀረጹ ሀገር በቀል ሰዎች ናቸው። ይህ ሀገር በቀል ሰው ግን ሰውነቱን አጥቷል። ጭራቅ የሚባል ምናብ ወለድ ጨካኝና በላዬ ሰብ ፍጡር ተምናብነት አልፎ እውን እንደሆነ ማወቅ ተፈለክ ሩቅ ሳትጓዝ በአገርህ መዲና አንብርት አዲስ አበባ ላይ በማዕከላዊ እስር የስቃይ ቀራኒዮ ብቻ የትግራይ ነጻ አውጪ ግንባር ህወሓት የሚፈጽመውን ታዛዥ አገልጋዮቹ በዝምታ አለም በመተባበር የሚያግዙትን ጭራቃዊ ግፍና ሰው በላነት ተመንጋጋው በተአምራት የተረፉትን የጣር ኑዛዜ ስማ። በዘመነ ትግራይ ነጻ አውጪ ግንባር አገዛዝ ስር ያደገውንና ነፍስ ያወቀውን የዚህን ወጣት ትውልድን የኢትዮጵያዊነት እምነት ማተብና ጽናት ስቅላትና ትንሳኤ ሰቆቃ ወፍዳ ትርክት በእነዚህ ሰዎች ውስጥ ታያዋለህና የሀገር ፍቅርና የእናተ ፍቅር አይነና አፍንጫ መሆናቸውን በእነ ኒሞና ጫሌ በእነ ሙስጠፋ በእነ መሐመድ አባተ በእነ ካሊድ ኢብራሂም በእናደም በዳዊ በእናሸናፊ አካሉ በእናበበውር ጌሳ በእነኑረዲን በእናአቤል ዋበላ በእነባህሩ ዳጉ በእናአንጋው ተገኝ በእናውጁሉ በእናእስክንድር በእናተመስገን በእናናንያ በእናዮናታን በእናአንዱ ዓለም በእናደመቀ በእናንግስት በእናማህሌት በእናኤዶም ካሴ በእና በሽዎች የግፍ ማቃቂዎች ኢትዮጵያውያን ፍዳና ጽናት ማየት ተፈልክ አሻግረታ ያለህና ተንታጎቹ የኢትዮጵያ ልጆች ስለናታቸው ክብርና ጤና በክፉ ሰዎች እጅ ቢወድቁም ቀንዲላቸው አልጠፋም አልወደቀምና። ክፉ ልብ ይዞ የተፈጠረ ክፉ ሰው ሁልጊዜም የራሱን ደካማ ባህሪያት ለማየት አይቶም ለመለወጥ ከቶም አይጥርም። ክፋቱና ግፈኝነቱ ሲብስበት እንጂ ሲሻለው አይታይም። ሀገራችንና ህዝባችን እንዲህ ባሉ ክፉ ሰዎች እጅ ወድቀዋል። በትግራይ ነጻ አውጪ ግንባር በሶስቱ ግልቻ ባለሟሎቹ ብእዴን ወህዴድ ደህዴግ ጨጎቅታዊ መዳፍ ክፉዎች ደግሞ በመጨረሻ አወዳደቃቸው አያምርም። ጠቢቡ ወታደር አብይ አበበ እንዲህ አስቀምጦታል። ጭነቱ ምንም ባይሰማህና ባይከብድህ አወዛውዞ የሚጥልህ የማይታይህ የራስህ ምግባር ሸክም እንደሆነ አትዘንጋው። አንጀት አርስካል ቃልም ምግብ ሆነ ይሏል እንዲህ ነው ይሉታል መስፍን ማሞ ተሰማ። ጀነራል አብይ በዚህ አባባሉ እንደኔና እንዳንተ ባሉ ግለሰቦች ምግባር ላይ ያተኮረ እንዳይመስልህ ይልቁንም በዚህ አባባሉ ቀስት የተወነጨፈው ማህበረሰባዊና መንግስታዊ ኃላፊነት በጨበጡ ላይ እንጂ መንግስት እንደ መንግስትነቱ ኃላፊነቱን በአግባቡና በወጉ ተልተወጣ ህዝብን ተስለከሰ ህዝብን ተረገተ ህዝብን ተመዘበረ ህዝብን ተፈጀ ድህነትን ጉቦኝነትን አድሎን ዘረኝነትን በተግባር ተዋለ ተስፋፋ እኩይ ምግባሩ በጊዜ ሂደት አወዛውዞ ተስሩ ይመነግለዋል ነው የሚለው ጠቢቡ ጀነራል አባባሉን መሬት ላይ ስታኖር ደግሞ እንዲህ ማለቱ ነው የኢትዮጵያን ህዝብ በግፍ የሚገዛው ህወሓት ወያኔ ክፋቱ አይከብደውም አይሰማውም ህወሓት ጥፋቱ አይታየውም የማይሰማው የማይታየው የማይከብደው የጥፋት የክፋት የወንጀል ምግባሩ ግን ህወሓትን አውሎ ነፋስ እንዳርገፈገፈው ዛፍ ተስሩ መንግሎ ይጥለዋል ይህ ከቶም አይቀርም ይህ ይሆን ዘንድ የተፈጠረው ህግ ነውና ይላሉ መስፍን ማሞ ተሰማ እነሆ የጀመርነውን ንዑስ ርዕስ በሚከተለው የጠቢቡ ወታደር ቃል ብንሸብበውስ ሰው ሆይ የማትበለጠው የማትሸነፈው የማትደመሰሰው ስምህን አክብርህ ለመኖር የምትመኘው ሀብትህን ለምን ወይን ለማን የምታከማችበትን ምክንያት የማታውቀው ለጓደኛህ ውለታ የማትሰራ ሌላው ላደረገልህ ምስጋና የሌለህ ወገንህን ወደ ወጥመድ የምትመራ ጠባይህን ሳታርም የሌላውን ጠባይ የምትነቅፍ በወንድምህ የምትቀና በሐሰት ጎዳና የምትጓዝ ታይንህ ጆሮህን የምታምን የሌላው ስቃይና መከራ ደስ የሚልህ በራስ ብቻ የምትመካ በእውቀትህ የምትራቀቅ ያሰኘኝን ሁሉ አደርጋለሁ የምትል ሰው ሆይ መች ይሆን መታረሚያ ሀገር ያለ ሰው ምድረ በዳ ሆና ትኖር ይሆናል ሰው ግን ያለ ሀገር ሊኖር አይችልም ሀገር ምን እንደሆነች ሁላችንም እናውቃለን ነገር ግን ሀገር የምትኖርበትን ዘዴ ገና አጥርተን ያወቅነው አይመስለኝም የአንድ ሀገር ሰዎች መሆናችንን እንድናውቅና ለአንድነታችን መጠጊያ የሆነችውን እናታችንን ኢትዮጵያን ለማገልገል ለማኖርና ለኑሯችንም ለመስራት የምንችለው በአንድ መንፈስ ስንሰለፍና በንጹህ ህሊና ጸንተን ስንተባበር ብቻ ስለሆነ ወደዚህም በቅንነት እንድንራመድ ስለሚያሻ የእያንዳንዳችን መንፈስ ተደከማነት ወደ ጽኑነት መለወጥ አለበት መተዛዘንን መተሳሰብን ጠንካራ መንፈስን ቅን ባህሪን ፍቅርን እርስ በርሳችን መተዋወቅንና አለመናናቅን ማወቅ ይገባናል ይህም በመሐላችን ተሌለ ምንም ሊኖር አይችልም ይህ የጠቢቡ ወታደር ቃል ነው እነሆ ይህ ቃል የተጻፈውም በ1955 ዓመተ ምህረት ነው ይህ የጠቢቡ ወታደር ቃል በዚህ ዘመን እኔንም ሆነ ትውልዴንም ሆነ ሀገሬንም ሆነ አይመለከትም የምትል የዚህ ቅኝት አንባቢና የምትሰማ እዚሁ ላይ በጨዋ ደንብ ብንሰነባበት መልካም ይሆናል ለምን ብትል እኛና አንተ የምንኖረው በሁለት ዓለማት ውስጥ መሆኑ ነውና ይሉናል መስፍን ማሞ ተሰማ የጠቢቡ ወታደር ቃል የሰረሰረንና የነዘረን ዙሪያ ገባችንን ደጋግመን እንድንመረምር እኛ ባደረጉን መሰረቶችና እሴቶች እኛን ዛሬ ላይ ሆነን ለመመዘን ግፊት ለሚሰጠን ግን እነሆ በቅኝታችን አብረን እናስግም በማለት መስፍን ማሞ ተሰማ አውቀን እንታረም በሚል አረስ በደራሲ ሌተና ጀነራል አብይ አበበ የተደረሰውን ቅኝታቸውን ክፍል 2ን ያጠናቀቃሉ እኛም የዚህን ምሽት የዚህ ክፍለ ዝግጅት በዚህ እንቋጫለን ቀጣዮቹን የምሽቱን ዝግጅቶች ተኛው ጋር ሆናችሁ አብራችሁን እንድትከታተሉ እንጋብዛችኋለን መልካም ምሽት
አርማጮቻችን በመግቢያችን ላይ እንደገለጽነው ቀጣው ስርጭታችን የቃለ መመለስ ጊዜ ይሆናል። ለውይይቱ የጋበዝናቸው እንግዳችን አሁን በስልፎው መስመር ላይ ከኛ ጋር ይገኛሉ። የዛሬው እንግዳችን ፕሮፌሰር ኃይሌ ላረቦ ናቸው። ፕሮፌሰር ኃይሌ ላረቦ በአትላንታ ጆርጂያ ዩኒቨርሲቲ በመምህርነት ያገለግላሉ። ከዚሁ ጋር በመጣመር የምርምር ጥናቶችንም ያካሂዳሉ። በሙያቸውና በትምህርታቸው ከኢትዮጵያኖች ጋር ሰፊ ትውውቅ ያገኙ የዘመናችን ታላቅ ምሁር ናቸው። በተለይም የታሪክ ክለሳ በሚደረግባት ሀገራችን ላይ የሚደረጉ መላመቶችን በምርምሮቻቸው ለመርታት ሰፊ ተሳትፎዎችን የሚያደርጉ ምሁር ናቸው። በዛሬው ዕለት የኢትዮጵያነት ሬዲዮ ከእንግዳችን ጋር በገጠማት ብርቱ ጉዳይ ዙሪያ ውይይት እናደርጋለን። ተናስተልኝ ፕሮፌሰር ኃይሌ ላረቦ ሰማዎታል።
እና ስትልኝ አሩ ይስማል እግዚአብሔር ይስጥልኝ በመጋበዛችሁ። እንግዲህ ይሄ ሁለተኛ ጊዜ መሰለኝ በአንድ ወር ውስጥ። በጣም አመሰግናለሁ ክብር በመስጠታችሁ። እሺ
እሺ። አዎ ፕሮፌሰር ኃይሌ እንግዲህ ኢትዮጵያነት ሬዲዮ ለውይይት በጋበዝነው መሰረት በሰዓቱ መገኘቶ ለአድማጮቻችን በኢትዮጵያነት ሬዲዮ ዝግጅት ክፍልና እንዱ በራሴ ስም ስከነ ያቀረብኩ ወቅታው ለጥያቄ ገባለሁኝ እንዳሉት በአሁን በአሜሪካ ለሁለተኛ ጊዜ ባጭር ጊዜ ቢሆንም ብዙ ያገራችንን ጉዳዮች ዙሪያ ላይ ሰፊ ውቀት ያላቸውን ጋብዘን ትምርት በሰጡ አስፈላጊ ነው ምላቸውን ምሁራኖችን ቅድሚያ ስለምንሰጥ ነው። እንግዲህ እግዚአብሔር ያክብርልን ጊዜውን አጣበን ለዚህም ፈቃደኛ ሆኖ መገኘቶ። ወደ ጥያቄ ልሰዶትና አንድ ትልቅ ብርቱ ጉዳይ አለ ያገራችን ኢትዮጵያም ህዝብ ላይ ያወያያለ። የትግራይን አገዛዝ የሙጥ ባለው ዳብሉኤስአይ ተግባሮች ምክንያት በመላው ሀገሪቷ ግጭቶች እየተስፋፉ ነው ተስፋፍተዋልም አገሪቷን ከመበተን አደጋ ፊት አቁሟታል። ይሄንን በግልጽ ምን እናው ነው የዚህ ተከታው መዘዝ የሚሆነው አገዛዙ ለ26 አመቶች ለተዘጋጀበት ለታላቋ ትግራይ ማብሰሪያ አላማው እየወሰደን ነው የሚሉ አገላለጾችም እየተሰሙ ነው። ከወሎና ከጎንደር ለመሬቶች ካፋር የማዕድን ስፍራዎች ወደ ትግራይ ማካለሉ በቂ መረጃዎች ነው በማለት ምግምታቸውን በትንታኔ የሚያቀርቡም አሉ። እርሶም በቅርቡ አንድ ጽሁፍ እንደዚሁ ከታሪክ መዝገብ በሚል አጥር ያለ ለመሆኑ የትግራይ ግዛት ክፍሎች እነማን ነበሩ በሚልም አስተያየት የሰጡባቸውን ጽሁፎች አንብበናል። ብዙ ሰፊ አንባቢ ማግቶበታል በዚህ በትንታኔው ላይ እና እስቲ በዚህ ዙሪያ ላይ ያለው አስተያየት ምንድነው? የታላቋ ትግራይን ግንባታ በብዙ ሰዎች ኢትዮጵያውያን ዘንድ የሚነገር ከድርጊቱ ከወያኔ ማንጻር እየታየ መጣ ነውና እርሶ በዚህ ዙሪያ ላይ ምን የሚሉት ነገር አለ?
አዎ እግዚአብሔር ይስጥልኝ። አዎ በጣም ጥሩ ጥያቄ ነው። ወቅታዊም ጥያቄ መሰለኝ። እየሰማችሁኝ ነው?
አዎ ይስማል ግልጽ ነው ቆንጆ ነው ድምጽዎት ይስማል።
እሺ እሺ። በጣም ጥሩ ጥያቄ ነው። እንግዲህ እንዳሉት የትግራይ ግዛት ክፍለ ሀገሮች እነማን ናቸው ብዬ በእነማን ነበሩ ብዬ አንድ ጽሑፍ ጽፌያለሁ። በዛ ጽሑፍ እንዳመለከትኩት የትግራይ ግዛት ክልል በየጊዜው ተቀያይሯል። ግን ምንም እንኳን ቢቀያየር ወሰኑ በደቡብና በምዕራብ በኩል ሁሉ ጊዜ የተከዜን ወንዝ አልፎ አያውቅም። እንግዲህ ተከዜ ነው ዋናው ወንዝ፣ ሁለተኛ አባይ የሚባለው ተከዜ ነው። በዛ ውስጥ እንግዲህ ይሄ እንደሆነ የቅርብ ጊዜ ታሪክ ብቻ አይደለም፣ ከጥንት ጀምሮ ስለዛ አካባቢ ተጽፏል። ይልቁንም በ16ኛ ዘመን ምረት ኢየሱሳውያን ኢትዮጵያን ወደ ካቶሊክ ሃይማኖት ሊወስዱ መጥተው እዛ አካባቢ ወደ አመታት የኖሩ ነበሩ። በሰፊው ስለ ትግራይ ጽፈዋል። አካባቢውንም የትኞቹ ግዛቶቹ እንደሆኑ በዝርዝር ገልጿል። ከዚያም ቀጥሎ ደግሞ እንግሊዞችም አውሮፓውያንም ጽፈዋል። በመጨረሻ ላይ ደግሞ በቅርቡ ጊዜ በዚህ በስልጣን ያለው መንግስት አላማ ተመስርቶ ይሄ አሁን የተጠየቁት ጥያቄ የትግራይ መስፋፋትን በተመለከተ ወደ ምስራቅም ወደ ምዕራብም ወደ ደቡብም መስፋፋት ስመጣ የዛ አካባቢ ገዢ የነበሩት ለብዙ ጊዜ ራስ መንገሻ ስዩም የሰጡት ያንን ነው። ትግራይ ከማን ነው ከተከዜ አልፎ አያውቅም። እንግዲህ ታሪኩ ይሄ ነው። ግን ወያኔ በ1960ዎቹ ተማሪዎች እንቅስቃሴ ከተነሱት ድርጅቶች እና ረብራዞች አንዱ ነው ለበለው እነሱ ስነሱ ሳለ ዳግማዊ ወያኔ ብለው ነው ራሳቸውን የሰየሙት። የመጀመሪያ ወያኔ ሁላችንም እንደምናውቀው የጣሊያኖች ከወረሩ በኋላ ብዙ በመሳሪያ በገፍ በራያና ዘቦ አካባቢ ጥለው ስለነበረ ከዚህም በፊት ትግራይ በአጼ ዮሐንስ ጊዜ ከፍተኛ ማዕከላዊነት የኢትዮጵያን ብርት ነበረች። ግን አጼ ዮሐንስ ሲሞቱ በመተማ ሲሞቱ ያ ተሰምነትና ተቀባይነት ማዕከላዊነት ተቀይሮ ወደ ከፍተኛ ሚና ባለአባቶቹ ከፍተኛ ሚና ሊጫወቱ አልቻሉ። ከዚህም የተነሳ የዳር ሀገርም እንደመሆናቸው መጠን ትንሽ ችግሬታ ሳይሰማቸው አልቀረም። ያ ቅሬታ እንግዲህ በየጊዜው ራሱን አሰምቷል። ግን ወደ ሽፍታነት አልመራም። ግን ብዙ ጊዜ የተለመደ ልማድ እዛ አካባቢ አለ። ራያና ዘቦ በውጭ ሀገሮች ለምሳሌ ያን ጊዜ በጣሊያንም ሆነ በውጭ ሀገሮች ተመርተው በኢትዮጵያ ባህልም ስለነበራቸው የአካባቢውን ህዝብ በየጊዜው ይወራሉ። ሊቁንም የአፋር አካባቢ እየሄዱ በየጊዜው ይወራሉ። የኢትዮጵያ መንግስት ጋራ ብዙ ጊዜ ደም ተቀባብቷል። ምክንያቱም ለምሳሌ የማይጨው ጦርነት የተረፈው የኢትዮጵያ ወታደር ሲሸሽ አብዛኛው ያለቀው በራያና ዘቦ ነው። ከዛም በኋላ ልክ እንዳልኩት ጣሊያን በመሳሪያ በገፍስተው ያ እንደተለመደው ያንን መሳሪያ ይዘው አፋሪን ከልክ በላይ ዘረፉት። የኢትዮጵያ መንግስት ይሄ ባህል እየቀረ መሆኑን ሲያውቅ እንትን ሊቃወማቸው ጦር ላከ። በዛ ጦር እንግዲህ ከፍተኛ ውጊያ ሆነ። በመጨረሻ ላይ አጥቂው የኢትዮጵያ መንግስት ወደ ተጠቅነት ወደ መከላከል ሄደ። ምክንያቱም ገና የኢትዮጵያ መንግስት ከነጻነቱን ያገኘበትና ገና በደንብ ያልተደላደለበት ጊዜ ስለነበረ ከፍተኛ ጥቃት ደረሰበት። ግን እንግሊዞችን እርዳታ በመለመን በአየርም በምድርም አድርጎ መጨረሻ ላይ አሸነፋቸው። ይህንን ሁሉ ለማድረግ የበቁት ምንድን ነው? ያ የአካባቢው ባላባቶች የጎሳና የዘውግ ርዕዮት ጨመሩበት። ታላቅ ህዝብ ነበርክ፣ አሁን እኮ ይህን ያህል ችግር የደረሰብህ የመቀባት ነገር አለ፣ የአማራ መንግስት ስልጣንህን ስለወሰደብህ ነው፣ ምን ምን የሌለውን ታሪክ ፈጠሩበት። ችግሩ የተፈጠረው እውነቱን ቢያዩት ኖሮ ጣሊያን በአምስት አመት በገዛው ጊዜ ብዙ ስቃይ አድርሶበታል አካባቢው። ከዛ ሀካ ከዛ ችግር አላገገመም ነበር። በዛ እንደመመልከት እነሱ የዘውግ ፖለቲካ አድርገው ወሰዱ። በመጨረሻ ላይ ያው ሽብሩ እና ሽፍታነቱ ተደመሰሰ። አሁን በ1960ዎቹ የመጡት ተማሪዎች እንግዲህ ወደ አላማቸው ወደ ጎሳ ማጥቆር ነበረ። ምክንያቱም የኢትዮጵያ ብሔር ብሔረሰብ ጭቆና የሚለውን ከአውሮፓውያን የወረሱትን ርዕዮተ ዓለም ያራምዱ ነበረ። የመካከለኛ መንግስት ሲወድቅ በደርግ ጊዜ እነዚህ የተማሪ እንቅስቃሴዎች አባላት የነበሩ ከአዲስ አበባ ዩኒቨርሲቲ መጥተው በደደቢት በሚባለው በምዕራቡ ትግራይ ላይ የዳግማዊ ወያኔ አቋቋሙ። ያ እንግዲህ ልክ ዳግማዊ ወያኔ እንደመጀመሪያው ወያኔ ሁለቱም በጣም የተለያዩ ናቸው። የመጀመሪያው በምስራቅ ትግራይ ነው፣ ሁለተኛው ደግሞ ዋናው ህዝቡ የዚያን ጊዜ የነበረው አብዛኛው ያ ወያኔ የሚለው ነገር የተነሳው ደግሞ በዛው በተለመደው በየጊዜው በሚሄደው አመታዊ ዘረፋ አፋሪን ይዘርፉ በነበረበት ወቅት ነው። ያንን ልምድ አንተውን በማለት ነው። እነዚህ ደግሞ በአካባቢያቸው ተቀባይነትን ለማግኘት ስሉ ያንኑ ይዘው ተነሱ ማለት ነው። ስነሱ እዛ አካባቢ ተቀባይነትን ለማግኘት በደንብም ለመታገል ስልጣናም ለማግኘት መጀመሪያ የተገናኙት ከሻቢያ ጋራ ነው። የስማቸውን ወያኔ ብለው ከመጥራታቸው በፊት የተለያየ ስም ሰጥተው ነበር፣ ግን በመጨረሻ ላይ ወያኔ ተባሉ። አላማቸው ምንድነው? ትግራይን ከሌላው ኢትዮጵያ በጣም ስለተጨቆነች ራሷን የቻለች አገር እንድትሆን ለማድረግ ነበር። እንግዲህ ያኑ አመነሻቸው ግን ሻቢያ ሁለት የራሱ አላማም ስለነበረው አፍገንታይ እንዳይባል ፈርቶ በዚያው ትንሽ እንዲያለዝቡ አደረጋቸው። እንግዲህ ያንን ሲጀምሩ ምንድነው ያደረጉት? አላማቸውን ለመድረስ በትግራይ ላይ በህዝቡም አካባቢ በአካባቢ ምንድነው በአገሩም ላይ የበላይነት ለማግኘት ፈለጉ። እንግዲህ ዋና ኢትዮጵያዊነት ህብረ ብሔርነትን ይዞ አንግቦ የተነሳውን የትግራይን አንዱን ክፍል ወጉትና አሸነፉት። ከዛ ደግሞ የኢትዮጵያዊ ሌላው የሁሉንም ህብረተሰብ ያጠቃለለ በእንግሊዝኛ ኢዲዩ ይባል የነበረውን እሱንም ከብዙ ደም ከብዙ ውጊያ በኋላ ከብዙ ጭፍጨፋ በኋላ አሸነፉት። መጨረሻ በህብረተሰብነት በእነሱ የተማሪ እንቅስቃሴ ዝርያ የነበረውን የኢትዮጵያ ህዝብ አብዮታዊ ፓርቲ የተባለው ኢህአፓን ምንም እንኳን በብዙ ነገር የሚገናኙ ቢሆንም እነሱንም መጀመሪያ ወደ አላማቸው ሊያስገቡ ካልተቻለ ደግሞ የሚቻላቸውን ወደ አላማቸው አስገብተው ሌላውን ለደመስስ ወስነው ትልቅ ውጊያ ተደረገና በዚያው ኢህአፓን አሸነፉ ማለት ነው። ምክንያቱም የኢህአፓ አላማ ህብረ ብሔር ድርጅት የሚመራ የመደብ ትግል ለማድረግ ነው ወሰኑት። የወያኔ አላማ ደግሞ ትግሉ ሊሰምር የሚችለው የተለያዩ ጭቁን ብሔር ብሔረሰቦች በራሳቸው ድርጅት አማካኝነት ትግላቸውን መስርተው ከዚያ በኋላ የህብረት ግንባር ሲፈጥሩ ነው ባይ ነው። እንግዲህ ይሄ ነው ዋና አላማቸው። ደርግ ብዙ ስህተት ስለሰራ መጨረሻ ላይ በአላማቸው ስኬታማ ሆነ። ስኬታማ ሲሆን ደግሞ ያደረጉት ይሄኔ ነው። ዋናው ነገር ምንድን ነው? የነሱን አላማ የሚያራምዱትን ድርጅቶች ሰብስበው የብሔር ብሔረሰቦች ቆና በማለት አዘጋጅተው አደራጅተው ያው ወደ ስልጣን በቁ። ከስልጣን ከመጡ በኋላ ደግሞ እነዛ አላማቸውን የሚያራምዱትን ድርጅቶች ራሳቸው መልምለው ከነሱ ጋር እንዲሰሩ አደረጉ። የትግራይም ነገር እንግዲህ እንደዚህ ነው። ዋና አላማቸው ግን ብሔር ብሔረሰቦች ጭቆና ከነ ጭቆናቸው አንግፈው ጥለው ከኢትዮጵያን እስከ መገንጠል ከኢትዮጵያ እስከ መገንጠል ተለይተው በመጨረሻ ላይ በፈቃደኝነት አንድ መንግስት እንዲያቋቁሙ ነው። ግን በግብር ላይ ያዋለው እንደሱ አይደለም። በትግራይ ውስጥ የሚኖረው ህዝብ በጣም የተለያየ ነው። አብዛኛው ትግርኛ ይናገር እንጂ እዛ ውስጥ የተጠቆኑም ትግርኛም የማይናገሩ ትግርኛ በጣም ሩቅ የሆነባቸው ህብረተሰቦች አሉ። ለነዚህ ነጻነታቸውን አልሰጡም። ምክንያቱም እኔ ለምሳሌ ልጠቅስ ፈልጋለሁ፣ እዛ ውስጥ ያሉት ብሔረሰቦች ብዙዎቻችን አናውቅም። ጥቂቶች በርክ ሜላት ቁጥራቸው ጥቂት ቢሆንም ከፍተኛ ሚና የሚጫወቱ ድርጅቶች ናቸው፣ ማለት ህብረተሰቦች ናቸው። አንደኛ ላይብ የተከስኩት ራያ አዘቦ አሉ። እነሱ የሚታዩት እንደ ኦሮሞኛ ተናጋሪ ህዝብ በመሆን ነው። ከዛ የሳሆ ዘር የሆኑት በኤርትራም ያሉት በትግራይም አሉ። በትግራይ ስሙን የሚወስዱት ኢሮብ የሚባሉት ናቸው። እነዚህ አብዛኞቹ ካቶሊክ ሲሆኑ በሌላው ደግሞ አመጣጣቸው የተለየ ታሪክ ያላቸው ህዝብ ናቸው። ከዛ እንደምላችንም እንደምናውቀው ኩናማ አለ። በመጠኑ ደግሞ በአበርገሌ በሰቆጣ በዋግ በሳራ አካባቢ ለየት ያለ ቋንቋ የሚናገሩ የአገው ዝርያ የሆኑ ሀምታ የሚባሉት አሉ። እንግዲህ እነዚህ ምንም አይነት በትግራይ ውስጥ ቢገኙም እንግዲህ የብሔር ብሔረሰብ ጭቆና አስወግደው የራሳቸውን ህዝብ እንዲቋቋሙ ነው እንግዲህ ወያኔ ዋና አላማ። ግን ያ አላማ እንዳልሆነ የሚያሳየው እነዚህ ህዝብ ነጻነታቸውን አላውቁ። ለምሳሌ ወደ ጎንደር አካባቢ ሄደው ቅማንትን እናንተ አማሮች አይደላችሁም ቅማንት ነው የራሳችሁን ሀገር አቋቁሙ ይላል። ትንሽ ህዝቡ ምን ያህል ብዙም አይደለም፣ ግን እንደነ ኢሮብ ያሉት እንደነ ራያ ያሉት እንደነ ኩምታ ያሉት እነዚህን ህዝቦች ግን የራሳችሁን ብሔረሰብ አቋቁሙ የትግራይ ክፍል አይደላችሁም አላላቸው። እንግዲህ በጣም የተወዛገበ መላቅጡ ያልታወቀ ለስልጣን ብቻ ስል ወደዛ የወጣ ግን ተቀባይነትን ለማግኘት የትግራይን ጥቅም አራምዳለው የሚል ድርጅት ነው። ይሄ ድርጅት እንግዲህ ከጫካ ነው መጣው። ሰዎቹ ወደ ጫካ ሲሄዱ ሳሉ ወጣቶች ናቸው። በወጣትነት ህልም የሚኖር ህዝብ ነው። የኢትዮጵያን ችግር በሰፊው ያየ አይመስለኝም። ምክንያቱም ያን ጊዜ የትግራይ ህዝብ ልክ ከጣሊያኖቹ ወረራ ጊዜ ይጨነቅ እንደነበረ በወረራው ምክንያት ማለት ነው። በ1950ዎቹም ደግሞ ከፍተኛ ራብ ነበረ። ምክንያቱም ድርቀት ነበረ፣ ዝናብ አልነበረም። በዛ ምክንያት ብዙ ህዝብ ተጎድቷል። እነሱ ያንን በዛ መልክ ሁኔታውን እንደመተርጎም ልክ በአማሮች ተጨቁነን ነው ታላቅ ህዝብ ነበራችሁ፣ ታላቅ ህዝብ ያልሆናችሁበት ምክንያት ይሄ ነው፣ የአማራ ጭቆና ነው ብለው ህዝቡን ስለገፋፉት ነው። እንግዲህ ችግር የነበረው የተለያየ ጥቅም የተለያየ ችግር የነበረው ያንን ሊያዳምጥ ዝግጁ ሆነ። ያላዳመጠውን ደግሞ ሁላችንም እንደምናውቀው በጠመንጃ ጨረሷቸው። በዚህ መልክ ነው እንግዲህ የተስፋፉ ከዛ ከነበሩበት ማለት ከዛ ከጦር ሜዳቸው ከ1960ዎቹ ዓለም በጣም ተቀይሯል፣ ሁኔታው በጣም ተቀይሯል። ለማደግና ሰፋ አድርጎ ለማሰብ አልቻሉም። እንግዲህ ይሄ አይነት ትውልድ ነው ስልጣኑን ይቆጣጠረ ነበረው። የአይሙናት ተቀይሯል። የኢትዮጵያ መንግስቱ ይሰብኩት የነበረው ታሪክና ይሄ የአማራ ጭቆና በሀገር ውስጥ በፍጹም ታይቶ አይታወቅም። ግን እነሱ እዛ በህፃን በልጅነታቸው ዘመን ያንገበግቡና ያራምዱ የነበሩትን የነበረውን አላማ እስካሁን ድረስም አልተውም። ለኢትዮጵያም ትልቅ ጠንቅና በትልቅ ችግር ውስጥ ጥለው ነው ያሉት። ሁናቴው እና አላማቸው በመሰረት የሌለው ስለሆነ ጊዜውን ጠብቆ ይፈርሳል ብዬ አምናለሁ። እኔ እንደ ሌሎቹ አብዛኞቹ በቀቢጸ ተስፋ የምኖር ሰው ዓለምን በዛ መልክ ማሰብ አይደለሁም። ምክንያቱም ድርጅት መሰረት ከሌለው ልክ ጊዜውን ጠብቆ ያው የደርግ መንግስት ህብረተሰባዊነትን አውጆ ሳር ቅጠሉ የግዴታ ህብረተሰባዊነትን እንዲቀበል አድርጎታል። ግን ያ ደርግ ሲወድቅ ያ የሰበኩት ነገር ያ ህዝብ በብዛት የጨፈጨፉት በብዛት ምንድነው የሰበኩት ነገር ዋጋ የሌለው ሆኖ ነው የቀረው። ይሄ መንግስት የሚለው ነገር በሙሉ መሰረት ስለሌለው እነሱ ሲወድቁ ጊዜያቸው ሲመጣ ጊዜውን ቆጥሮ ይጠፋል ብዬ አምናለሁ። ግን እንደዛ ይሆናል ተብሎ ደግሞ እጃችንን የሀገሩ ህዝብ አንድነትና የሚወድ ህዝብ እጁን ይዞ ማለት አመሳክሮ ይሄዳሉ ብሎ መጠበቅ አለብን። መሄዳቸው እንዲፋጠን ሁሉም በየፍናው በየወገኑ በየችሎታው መስራት ያለበት መሰለኝ። የኢትዮጵያ ህዝብ ዝም ብሎ ካየ ጭንቀቱና ችግሩ ሀዘኑ እና ፍጅቱ ነው የሚበዛው ነው። እና እንግዲህ በዛ መልክ ነው እኔ የማየው።
መልካም ናው እንግዲህ ኢትዮጵያ የሚያየው አመለካከት ከዚሁ ከርሶም ካቀረብት ጋር የሚጣጣም ነገሮች አሉት። በዋናነት ግን ይሄ በየጊዜው እነሱ ከደደቢት የሳሉት ካርታ አሁን ሰፊ ካርታ የሆነ መጥቷል። ከሰሜን ጎንደር አንስቶ እንግዲህ ወደ መተከል ከዛም ወደ ጋምቤላ የሚያሸጋግር ሆኖ እየታየ ነውና በትምህርት ቤትም ያስተምሩበታል እንዳሉት ነው። እንግዲህ ኢትዮጵያ ይሄንን ሁኔታ ለመለወጥ የሚወስደው እርምጃ ሊወስነው ይችላል የነሱ ንክፋት ጎዳና ማለት ነው። ወደ ሁለተኛው ጥያቄ ልሰዶትና አንድ ስለ ታሪክን ነገር በሚመለከት ትንሽ እንበል እስቲ። አንድ ሀገር ህዝብ የአንድ ሀገርና ህዝብ ታሪክ ያው ሆኖ የሚኖረው ታሪክ ተሸካሚ ወራሽም ትውልድ ሲኖር ነው እና በተለይም ታሪክን የሚከባከብ ሀገርና ጽኑ ሴቶችም ያበለጽግ መንግስትም ሲኖር በዋነኛነት ታሪክ ይበልጽጎ ያድጋል ለትውልድም ይተላለፋል። አገዛዙ ብዙ ታሪኮችን እየደመሰሰ ነው፣ ብዙ መዛግብቶችን ያቃጠለ ነው። ያገዛዙ ባንድነት ሴቶች ላይ ያለው ጥላቻ አንድ ትውልድን በልዩነት እንዲመክን አርጓና ይሄ ሁኔታ ስናየው በመቀጣው አሁን እርሶም ዳቀረቡት ይሄንን ወያኔን የሚገላገል ትውልድ የተነሳ ያነሳው ትግል ኢትዮጵያ የበላዊነቱ ላይ ቆማ በደምና ባጥንት የተገነቡ አንድነት አምዶችን መልሶ ለመገንባት ሁኔታው አለው ወይ? ይሄ ይታያል ወይ? ከርሶ ግምት አንጻር አገርቷን ካለችበት ቀውጢ ሁኔታ ይሄንን አንድነቱን አምድ መሰረት ሊያስይዝ የሚችል ሁኔታዎች አሉን ወይ?
እንግዲህ አንዳንድ ጊዜ አሪቆት መተንበይ በጣም አስቸጋሪ ነው። ግን የአንድነት ከተፈለገ ኢትዮጵያውያንን ከሚያራርቁ ምክንያቶች ይበልጥ የሚያቀራርቡና የሚያዋህዱ አንድ የሚሆኑ የሚያደርጉ ምክንያቶችና መሰረቶች መሰረታዊነቶች አሉ። አንደኛ በታሪክ ልጀምር። ታሪክ የአንድ ህብረተሰብም ሆነ የአገር የማንነት ምልክት ነው። ታሪክ የማያውቅ ታሪክ የሌለው ህዝብ ልክ በባህር ላይ እንዳለ መነሻውን እንጂ መድረሻውን ወይ ደግሞ መሄጃውን እንደማያውቅ መርከብ ማለት ነው። በዚህ ምክንያት ታሪክ በጣም አስፈላጊ ነው። ይቀየራል፣ የመንገዱ አቅጣጫ ሊቀየር ይችላል። ግን ሁልጊዜ መሰረቱ ከየት እንደምትመጣ፣ ከየትስ መጣ፣ የት እንደደረስ፣ የት እንደምትሄድ ትንሽ ማወቅ ያስፈልጋል። እዚህ ይህንን ተረድተው ነው የአውሮፓ ዩኒቨርሲቲዎች የነዚህ የሰለጠኑ ሀገር ዩኒቨርሲቲዎች ገና ህጻናትን ከህጻንነት ጀምሮ ልጆችን በታሪክ የሚቆጠቁቷቸው። አሁን በየዩኒቨርሲቲ ይሄድን እንደሆነ ኮር የሚለው አንኳር የሚባሉ ጥናቶች አሉ። እነዚህን ካላደረክ ዲግሪህን አታገኝም። እነዚህ ብዙውን ጊዜ የሚያጠቃልሉ ታሪክን ሁማኒቲስ የሚሏቸውን ነው። ምክንያቱም እያንዳንዱ ሰው ያንን ማጥናት አለበት፣ ምንነቱን፣ የሀገሩን ታሪክ ምንነቱን ማወቅ አለበት። ያንን ካላወቀ ዜጋ ጥሩ ዜጋ ሊሆን አይችልም። በዚህ ምክንያት ነው እንግዲህ ሁሉም በግዴታ እነዚህ ኮር ሪኳየርመንት የሚሏቸው ማለትም አንኳር መሰረታዊ ጥናቶች የሚባሉትን ማለት ያለበት። ምክንያቱም ሌላው ጥናት በሙሉ የገንዘብ ነው፣ የሆድ ነው። ነገ እንዴት አድርጌ ነው ቤተሰቤን ራሴን ማስተዳድረው ነው። እነዚህ አንኳር መሰረታዊ ጥናቶች ግን እኔ ማን ነኝ? አገሬስ ማን ነው? ይሄስ ዓለም ወደዚህ የደረጃ ያደረሰው በምንድን ነው? ወዴት ነው ወዴትስ ነው የሚሄደው ብሎ ስለ ራሴ ነው የምታጠና፣ ስለ ሀገሬ ነው፣ ስለ ታሪክ ነው የምታጠና። ታሪክ ሲባል እንግዲህ ጥሩ ጥሩን መርጦ ማጥናት ማለት አይደለም። አሜሪካኖች አሁን ሲያጠኑ ሳሉ ከማንም ይልቁንም ከኢትዮጵያ ይበልጥ ታሪካቸው ከፍተኛ ግፍ ሰርተዋል። ግን ያንን ግፍ ያጠናሉ። ምክንያቱም ህብረተሰቡ ያንን ሁሉ ግፍ አልፎ አሁን ወደ ተሻሻለ ደረጃ እየሄደ ነው። የኛም ታሪክ እንደዛ እየመረጥክ ይሄ ብቻ ይወራልኝ ይሄ ብቻ ይሆንልኝ ልትል አትችልም። ታሪክ ነው። ግን እንደ አሜሪካኖቹ ለኛ ታሪክ ግፍነት የለውም። ምክንያቱም የኛ ታሪክ በጣም የተለየ ነው። የአሜሪካኖቹ ታሪክ መለያየትን ሲያተኩር፣ የኛው ደግሞ እንደ ሌሎቹ የአፍሪካ ህዝብ የሚያተኩረው ማዋሃድን ነው። ማከልን ነው አካ ማከል ማለት አካል ማድረግን በእንግሊዝኛ እንግዲህ ለምንፈጨው ቃል ኢንኮርፖሬቲንግ አንድ ነው የሚያደርገው አንድ ለምሳሌ ንጉስ አንድ አካባቢ ከያዘ በኋላ በዘር በጎሳ አይለየም ህዝቡ እንዲዋሃድ አንድ እንዲሆን በባህል በቋንቋ በሁሉም ነገር እንዲተሳሰር ነው የሚያደርገው የአውሮፓ ከዛ ለየት ይላል ማለት ለየት አድርጎ ነው የሚይዘው በዚህ ምክንያት የኛ ታሪክ በጣም የሚያቆራ ነው ከሌላው ጋር ተሳስሮ ተዋህዶ ማለት አይቶ ማለት ነው አሁን ይሄ መንግስት እንግዲህ ታሪክን መፍራት አለበት ምክንያቱም በታሪክ ከተመለከተ የኢትዮጵያ ሁኔታ አይጥሙም በስልጣንም ላይ እንዲቆይ አመቸውም እንግዲህ ታሪክን ብጠላ እኔ አይገርመኝ ምክንያቱም አንደኛ እነዛ ስልጣን ይዞ ያሉት በታሪካዊ ወያኔ ዳግማዊ ወያኔ ብያለሁ የዳግማዊ ወያኔ መነሻና የመጀመሪያ ወያኔ መነሻ በጣም የተለያየ ነው የሚፈልጉትም ዓላማ በጣም የተለያየ ነው ግን ህዝባዊ ተቀባይነት እንዲያገኝ ብሎ ራሱን ከመጀመሪያ ወያኔ ጋር አያይዞ ተነስተዋል ግን ታሪክ ስጠና የመጀመሪያው የተነሳው በዝርፊያ በምን መሆኑን ሁላችንም እናውቃለን በዚህ ምክንያት አንደኛ እነዚህ በስልጣን ያሉት የሀገራችንም ትልቁ ችግር ፖለቲካውን የሚመሩት ፖለቲክ ታሪክን እናውቃለን የሚሉት ስለ ታሪክ ምንም ግንዛቤ የላቸውም አሁን ለምሳሌ ይሄ የወያኔ ነገር ብቻ አይደለም በሙሉ አብዛኛው ይሄ የፖለቲካ ድርጅቶች እየመሩ የኢትዮጵያ ታሪክ ጭቆና የሞላበት ነው የኢትዮጵያ ታሪክ መስተካከል አለበት በታሪክ መታሰር የለበትም እንደዚህ ብለው በየድርጅቱ የሚለፈልፉት እና የሚያነበድቡት እነዚህ የታሪክ ዕውቀትም የላቸውም ለምሳሌ አንድ ሊንገር ያለፈ ጊዜ ተነስቶ ግን እኔ በደንብ አድርገ ለመናገርም እድልም አላገኘውም አሁን የኦሮሞ ነጻነት ድርጅት የኦነግ አቋቋም የነበሩት አንዳቸውንም ስንወስድ የታሪክ ዕውቀቱም የላቸውም ለምሳሌ የተነሳው የአንድ ሰው ስም ለንጮ ለታ ነው ምንድነው ትምርቱ ብለን ብንጠይቅ እንደዛ መሰሉትን ብቻ እሱም ብቻ ሳይሆን እነዛ መሰሉትን ምንድነው ትምርቱና ዕውቀቱ ብለን ብንጠይቅ የቅመማ መሐንዲስ ነው ምንድነው በእንግሊዝኛ ኬሚካል ኢንጂነር ነው ከዛ ውጪ ሌላ ዕውቀት የለውም ታሪክ የራሱ ህግ አለው የራሱ አሰራር አለው የራሱ ምንድነው አተሳሰብ ዘዴ አለው በዚህ ምክንያት ሄዶ ታሪክ ስፈተፍት እነዚህ ሰዎች አላማቸው የፖለቲካ ይሁን እንጂ ከመስካቸው ውጪ በታሪክ ገብተው መፈትፈት የለባቸው ኢትዮጵያ ህዝብ ይህን ነው ማወቅ ያለበት አለማወቁ ነው እንግዲህ ይህንን ሁሉ ችግር የሚፈጥር ያለው እነዚህ መሪዎች በየቦታው አሉ ለምሳሌ እኔ ሁሉንም ላነሳ አልፈልግም እነዚህ አሁን በፖለቲካ ደረጃ ተደራጅተው ስለ ኢትዮጵያ አንድነት ስለ ብሔር ብሔረሰቦች ነጻነት እንዲዋጋለን የሚሉ በከፍተኛ ደረጃ የሚራመዱትም አሉ የነዚህ ሰዎች መሪዎች እንመልከት ትምርታቸው ምንድር ነው አንዳንዱ የኢኮኖሚ ትምርት ነው አንዳንዱ የሶሲዮሎጂ ትምርት ነው አንዳንዱ ምንድነው የመረት ሳይንስ ትምህርት ነው አንዳንዱ የገበያ የፋር የአግሪካልቸር ትምህርት ነው አንዳንዱ ኬሚስትሪ ቅመማ ነው እንደዚህ የመሰሉት ናቸው አንዳንዱ የማቴማቲክስ ናቸው እኔ ለምሳሌ ብዙ ገጥመውኛል የማትስ አስተማሪዎች ታሪክ እናውቃለን እያሉ በየሬዲዮ ጣቢያው በየቦታው እየሄዱ ሲናገሩ አንዳንድ ጊዜ እኔ ራሴ ስገኝበት ይቀፈኛል መስማቱ ራሱ ይቀፈኛል ምክንያቱም አንደኛ ድፍረታቸው ሁለተኛ እነዛ የሚጋብዟቸው ሰዎች ራሳቸው መወቀስ ያሉበት መሰለኝ እንግዲህ የኢትዮጵያ ሁኔታ ይሄ ነው ታሪክን በታሪክነቱ ማየት አለብን ታሪክ ደግሞ የእያንዳንዱ ትምህርት ቤት የእያንዳንዱ ዩኒቨርሲቲ መሰረት መሆን አለበት አሁን በኢትዮጵያ ዩኒቨርሲቲዎች በጣም ተስፋፍቷል ግን አንድም እዚህ ሀገር ሁማኒቲስ የምንለው ምክንያቱም እዚህ ሀገር ዩኒቨርሲቲ ካለች ኮሌጅ ካለ እነዚህ ሁማኒቲስ በጣም መጠየተ ማለት መገኘት ተማሪው መማር ያለባቸው ነገሮች ናቸው። ምክንያቱም ሌላው የእንጀራ ነገር ነው። ይሄ የህይወት ነገር ነው። ስለ ራሴ ነው፣ ስለ ሀገሬ ነው፣ ስለ ምንነቴ ነው። በዚህ ምክንያት ይሄንን ነው እንግዲህ በኢትዮጵያ ያሉት ዩኒቨርሲቲዎች በከፍተኛ ደረጃ ረስተውት ህዝቡ እንዲያውቅ እንዲማር ተማሪው እንዲታነጽበት የማይፈልጉት። የተከፈቱት ዩኒቨርሲቲዎች የታሪክነት የታሪክ ትምህርት የላቸውም። የሚሰጡት ምንድነው እዚህ ሀገር የኢንጀራ ነገር የሚባለው ቴክኒካል የሆኑት ነገሮች ነው። 5 እና 5 ስንት ያደርጋል? ምንድነው ይሄ እና ቁጥር ተደምሮ ይሄ ይሄ ነገር ሆኖ ምን ያደርጋል? ይሄ ምንድነው ሎጂክ የሚያስፈልግ እንጂ ስለራሱ እንዲያስብበት ስለራሱ እንዲመራመር የሚያደርጉ ትምህርቶችን አይሰጡም። ይሄ እነቱን ለመናገር ትውልድን መግደል ማለት ነው። ትውልድን ማጥፋት ማለት ነው። ሀገርን ማጥፋት ማለት ነው። ምክንያቱም ትውልድ ከሌለ ሀገር የለም። ሀገር ደግሞ ከሌለ ሌላ ነው የሚወርሰው። በዚህ በሰፊው ማሰብ ያለብን መሰለኝ። እንግዲህ ይሄ መንግስት ለምን ታሪክ አይወድም ቢባል እኔ በፍጹም አይገርመኝም። ምክንያቱም ታሪክነት ታሪክን መሰረት አድርገን ከወሰድነው የራሱም እድሜ ያጥራል ወይ ይጠፋል። በዚህ ምክንያት ታሪክን እንደማራመድ መጠበቅም ያለብን ነገር ነው። አንድ ትልቅ ጉዳይ አይደለም ብዬ ነው እኔ የምገምተው። እንግዲህ ለብዙዎቹ ለመረዳት አስቸጋሪ ሊሆን ይችላል። ለኔ ግን በፍጹም አስቸጋሪ አይደለም። ምክንያቱም የታሪክ ጠላቶች ናቸው እነዚህ የሚያደንቁት የውጭ ሀገሩ። ለምሳሌ ኢሳያስ አፈወርቅ ባለፈው ጊዜ አንስቻለሁ። ኢትዮጵያን እንደ ቅኝ ገዢ አድርጎ ነው የሚወስደው። ግን ኢጣሊያን የሰሩትን ነገሮች በሙሉ ያደንቃል። ከስሙ ጀምሮ ኤርትራ ከምትለው ስም ጀምሮ ግን ጣሊያን ምን በሀገሩ እንደሰራ ቢያይ የጣሊያንን ታሪክ የኤርትራን ታሪክ እሱ አይኑን ከፍቶ እንኳን ለማየት ይቀፈዋል። ይልቁንም እንደዚሁም ደግሞ በእኛ አካባቢ ያሉት ሶማሌዎች አሁን ለምሳሌ ሶማሌ ኢትዮጵያ ወራሪ ምን ይላል? ግን እንግሊዞች ራሳቸው ጣሊያኖች በሶማሌ ውስጥ ምን ይሰሩ እንደነበሩ የጻፉት ጽሑፍ አለ። ያንን ጽሑፍ ያነበበ ሰው ያስታውቀዋል። ሆዱ አንጀቱ ይናወጣል። ምክንያቱም የሰውን ማለት በዛ መልክ ሰውን ማንንም በዛ መልክ የሚያውነውን የሚያሰራው አልነበረም። በዛን ጊዜ እንኳን አውሮፓውያን አምባገነኖች በነበሩበት ጊዜ እንኳን ትንሽ የሰው ክብር ይሰጠው ነበር። ነዚህ ግን ከከብት በታች ነው አድርጎ የገምቷቸው የነበረው። ኢትዮጵያ ግን ያ ክፋት ያ ጭካኔ በማንም ላይ ፈጸመችበት ጊዜ የለም። እንግዲህ ታሪክ በታሪክነቱ መታየት አለበት። ዝም ብሎ ፈጠራ መፈጠር የለበትም። ህብረተሰብ እንድታነጽ አገር እንድታነጽ ከተፈለገ ታሪክ በጣም አስፈላጊ ነው ብዬ እንግዲህ ንግግሬን ሳላበዛ በዚሁ ልዝጋ። እግዚአብሔር ይስጥልኝ።
እሺ፣ አይ ትንሽ ለማጠቃለያ አንድ ጥያቄ ላነሳ ፈልጌ ዳሰውታል። የኔ ታሪክን ጉዳይ መለከት በአገራችን የታሪክ ተቋሞች ትምህርት ቤቶችን ወያኔ ከመጣ በኋላ ዘግቷል። የአዲስ አበባ ዩኒቨርሲቲም የነበረው እንደዙ ከሙራኖች ጋር ተባብሮ ወደ መቀሌ ወስዶታል። ምን ትምህርት እንደሚቀነቀንም ያየን ነው። ከዛው አዲህ ያኖሌ ሐውልት በተረተረት ተገንብቷል። ብዙ ነገሮች አሉ። እስቲ ሙራኖቻችን በሚልከል አንሳርሶ የታሪካዊ ወይንም የዜግነት ግዴታውን በተለያዩ ጽሑፎች በጥናቶቹ በዚህ በተለይም ሀገራችን የገጠማትን የታሪክ ክለሳዎችን በመለከት ብዙ ተንታኞችን ሰጥተዋል። ብዙ መጻፎች ምን ማለት ብጽፎቻችሁ ጽፎቻችሁን አንብበናል። ሰውም ግንዛቤ ወስዶበታል። ይሄ የሙራኖቻችን ጉዳይ ዳተኝነት አንዳንድ አውሮፓውያኖችም አሜሪካኖችም አሉ። አንዱ ለሶስት ስማቸውን አሁን ለጊዜው ባንተም ባለም በኢትዮጵያ ታሪክ ላይ ብርቅ የሆኑ ነገሮች እያነሱ ለትውልዱ የሚያስተምሩ ግን የታሪክ ሙራኖች በአገራችን ያጣን ነው። እንግዲህ እርስዎን የሚሰጧቸውን እንትኖች ቦታውን ከሳያዘን ሌሎቹ ለምን ጠፉ የሚለው ነገር ምንድን ነው? ይሄን የወያኔ ፕሮፓጋንዳ በሙራኖች ላይ አንገት የሚያስደፋ የሚሆንበት ምክንያት ምንድን ነው? ታሪክ እንዲህ እየተከለሰ እየጠፋ የ30 ዓመት የ25 ዓመት ብቻ ታሪክ እየተነገረ ያንን ነገር ክብርና መጎስ ከፍ ከፍ የሚያርጉ ነገሮች ለመተው የፈለጉት ሙራኖቻችን ለምን ብዙ ሙራኖች አሉ በዓለም ተበትነውና ይሄ ፍርሃት ነው ወይንስ የፕሮፓጋንዳው የውያነ ፕሮፓጋንዳ ዘልቆ ባለም አቀፍ ደረጃ ምሁራኖቹንም ለሆዳቸው እንዲያድራጓቸው ነው ምንድነው የሚያሚያ እንደው እስቲ ያድራጓቸው እንትኖች ካሉ ግምገማዎች ካሉ ቢያጋሩን።
እንግዲህ ምንድነው አንድ ነገር ማወቅ የሚገባን እነዚህ የ1960ዎቹ የተማሪዎች እንቅስቃሴና ከነሱ የመነጩት የትግል ድርጅቶች ምሁራንን በጠቅላላ ይልቁንም የታሪክ ምሁራንን ለምሳሌ በሻቢያ ዘንድ ብዙዎቹ ተገለዋል። ምክንያቱም ታሪክ ምሁራን ጠላቶቻቸው ናቸው ወይ ደግሞ የተለያየ ስም አወጡ እንዲገለሉ በሰው ዘንድ እንዲጠሉ ማንም እንዳይሰማቸው አድርጓል። ይሄ እንግዲህ ከፍተኛ የስነ ልቦና ችግር ይፈጥራል በእነዚህ ምክንያቱም ሰዎች ናቸው ሰዎች እንደመሆናቸው መጠን በስንት ትግልና በስንት ጥረት ያገኙትን ዲግሪና እውቀት ሲያጣጥሉባቸውና ለመናገር ሲነሱ ሲጮሁባቸው ያንን ውርደት ለመቀበል የተዘጋጀ ብዙም አይደለም ምክንያቱም አካባቢው አመቸው መንፈሱ አመቸው በዚህ ምክንያት ነው ብዙዎች ከኔ ጀምሮ እንግዲህ ለሀገራችን ከፍተኛ አስተዋጽኦ ለምናበረክት እንችላለን እሶ ሀገር ሄደን በአክሰንታችን ማለት በጣሊያ በእንግሊዝኛችን አገላለጽ በሚጠየፉበት ሀገር እየታገልን በሰው ቋንቋ የሰውን ህብረተሰብ እናስተምር ያለ ነው ምክንያቱ ምንድነው እዛ ህይወት አንድ ናት ሁለቴ ብትኖር ኖሮ አለ አንድ የሮማ ጳጳስ ሄንሪክ ስምንተኛ ሁለተኛ ሚስት ላግባ ፍቃድልኝ ስለው አይ ሄንሪክ በጣም አደንቃለሁ ብዙ ነገር ስለ ካቶሊክ ሃይማኖት ጽፈሃል ፕሮቴስታንቶችም በድንቅ መንገድ ተከላክለሃቸዋል ግን ችግሩ ምንድነው እኔ ሁለት ነፍስ ብትኖረኝ አንዲቷን ላንተ በሰጠው ሁለተኛውን ደግሞ ለመንግስተ ሰማይ ባዘጋጀው ግን አንድ ብቻ ስለሆነች ምንም ለማድረግ አልችልም ብሎ እንደመለሰ ሁሉ ብዙዎቻችንም ህይወት አንድ ስለሆነች በተቻለ መጠን ባለንበት ሀገር የተሰጠነን የህይወት ጉዞ በተቻለ መጠን ማለት ግዴታችን ተዋጥተን እንሞት ነው እንግዲህ ለሀገራችንማ ሁሉም ለማገልገል ዝግጁ ነው ግን ያ መድረኩ የለም ሁናቴው አይፈቅድም እዛ ሀገር ቤት ብትሄድ ሐሳብህ ለየት ያለ ከሆነ በነጻ ከለቀቁ ጥሩ ነው አለበለዚያ እንግዲህ ለሳንጃ ወይ ለጥይቶ ምትዳረገው ይሄ ራሱ ከፍተኛ ተጽዕኖ ጥሏል ሁለተኛ ደረጃ የአዲስ አበባ ዩኒቨርሲቲ ነበር እንግዲህ ዋና ብዙ ምሩቃን ያፈራ የነበረው እንግዲህ እዚያም በየቦታው ውሸት ሲደጋገም እውነት ይሆናል ስለ እንደሚባል አንዳንድ የብሔርተኝነት ዝምባሌ ያላቸው የታሪክ ምሁራንም ቢሆን እንግዲህ በራሳችን አገር አይደሉም ፒኤችዲያቸውን የሚያገኙት በተለያዩ በተለያዩ ድርጅቶችና ተቋማት አገሮች ነው ሁሉም በደንብ በስነ ስርዓቱ የሚመጣጠን አይደለም አንዳንድ ዲግሪ አንዳንድ ዩኒቨርሲቲዎች ዲግሪውን ምንም ብታደርግ ለሰቶ ይችላሉ እንግዲህ በዚህ ምክንያት የተመለመሉ ምሁራን አሉ እነዚህ ምሁራን ስመጡ በዛ በአካባቢያቸው በሚነፍሰው ነፋስ ሄደው በነዛ በአካዳሚክ ምርመራ በሚመሩት ምሁራን ላይ ተጽዕኖ ሊፈጥሩ ይችላሉ። በአዲስ አበባ ዩኒቨርሲቲም የሆነው ነገር ይሄ ነው። ምክንያቱም እነዚህ የብሔርተኞችና የጎጠኞች የዘውገኞች እርምጃ አራማጆች ምሁራን በነዛ ያ ዝምባሌ በሌላቸው ላይ ከፍተኛ ተጽዕኖ ሲያደርሱባቸው ተማሪዎቹም ደግሞ የሚቆጣጠራቸው ስለነበረ ስላልነበረ በድፍረት እየተነሱ ሲያስቸግሯቸው መጨረሻ ላይ ምን ፋይዳ አለው ብለው የተሻለ ህይወት መርጠው ሄዱት ሁኔታ ነው ያለው። ግን በነዛ እነሱ ይሄ በስልጣን ያለው መንግስት አስፈላጊነቱን አውቆ በሚያራምድበት በራሱ ድንበር አካባቢ ግን ታሪክ ጥሩ በሆነ መሰረት እየተካሄደ ነው። ምክንያቱም የመጣውን ትውልድ የራሳቸውን ትውልድ እዛ አካባቢ ያለውን ትውልድ ነው እንግዲህ ለማዘጋጀት የሚሞክሩ። ያ ትውልድ በምን መልክ ያድጋል ትልቅ ጥያቄ ነው። በነሱ አተሳሰብ ተቀርጾ ያድግም ይችላል ወይ ኋላ ሊሸፍትም ይችላል አይታወቅም። ግን የኢትዮ አዲስ አበባ ዩኒቨርሲቲ መዳከም እንግዲህ ለሁክ ዩኒቨርሲቲ ከተባለው ከሀገሩ ከፍተኛ ዩኒቨርሲቲዎች አንድ ነው። አገራችንን በከፍተኛ ደረጃ ሊጎዳም ይችላል። ግን በሌላ በኩል ደግሞ ተስፋ መቁረጥ የለብንም። አሁን ለምሳሌ እንደሰማው በጎንደር በሌሎቹ አካባቢ ደህና የታሪክ ጥናት እየተደረገ ነው ይባላል። ግን በጎሳ መከፋፈሉ በአካባቢ መከፋፈሉ ደግሞ ጥሩ ነገር ሆኖ አይታየም። እንግዲህ ይሄ መንግስት ራሱ በስልጣን ሊቆይ ሲል አንደኛ የአዲስ አበባ ዩኒቨርሲቲውን አዳክሞታል። በሌላ በኩል ደግሞ ታሪክ እያለ የሌለውን ታሪክ እየፈጠረ እንደና ነው ለአውልትየ የመሳሰሉትን ነገሮች እያቋቋመ ህዝቡ እንዲስርብርስ እንዲወናበድ አድርጎታል። በሌላ በኩል ደግሞ ራሱ ግፍ ሰርቶ ራሱ ገሎ የፍርድ ምርምር ናች ወደ ችሎታ ገዳዮቹን አጥፊዎቹን ወደ ችሎታ እንደማቅረብ ለማስደሰስል ደግሞ ሀውልት በቅርቡ ጊዜ በእርቻ ለተገደሉ ታቋቁሟል። እንግዲህ ይሄ ምንድነው ታሪክ እሱ የሚፈልገው ህዝቡን መከፋፈል እንጂ ለራሱ የፍትህና የርት ነገር በጭንቅላቱ የለም ማለት ነው። ዋናው የሚፈልገው ህዝቡን መከፋፈል ሀውልት ከተሰራ ያ ሞኙ አይ ሀውልት ተሰርቷል ከዛ በኋላ ምን አስፈልገ ሊል ይችላል። ግን ዋናው ጥያቄ ሀውልቱ አይደለም። ያ ግፍ ያደረሰው ተመርምሮ በህግ ይጠየቅ ነው። በዚህ ምክንያት ነው እንግዲህ እውነቱን ለመናገር የኛም እውነተኛ ታሪክ እየደበዘዘ እየጠፋ ሲሄድ የነዚህ ውሸት ደግሞ ይልቁንም የወጣቱን ጭንቅላት እየበከለ ያልሆነ ታሪክ እያስተማረ ህዝቡን በመከፋፈል ይኖራል። ለዚህ ዋና አላማው ምንድነው? እነዚህ የነቁት ይልቁንም ለአንድነት ለሀገር አንድነት የሚቆሙት ራሳቸውን ማክነባበርና አንድ ማድረግ አልቻሉም። በአንድ ጎን ለመምጣት አልቻሉም። እንግዲህ እነሱም ቢያስቡበት የሚሻል መሰለኝ ዝም ብለን ይህንን መንግስት ከመውቀስ እነዛ የአንድነት ኃይሎች ምንድን ነው የሚሰሩ ተጨባጭ አላማ ያለበት። ምክንያቱም ይሄ መንግስት ቢወድቅም ነገ እኮ ችግሩ ይፈታል ማለት አይደለም። የአንድነት ኃይሎች ተዘጋጅተው መጠበቅም ያላቸው መሰለኝ ትግሉንም ደግሞ ማቀነባበር ያላቸው መሰለኝ። እንግዲህ ይሄ የኔ ሐሳብ ነው። በታሪክ ግን ካልተቀነባበር ካልተደራጀ ከአንድ ጋር ካልተሰለፍክ ያው በስልጣን ያለው እየከፋፈለ ይኖራል። ለዛ በየጊዜው ለሚፈጠረው አጀንዳ መከላከያ እያበጀህ ነው የምትኖረው። በዚህ ምክንያት እነዛ ስለ ሀገር እንቆማለን የሚሉት ቢያስቡበትና ቢተባበሩ ቢነቁ በስልጣን ያለው አጀንዳ እንደመፍጠር አጀንዳውን በግብር ላይ እንዲያውል መግፋትና ማስገደድ ያለብን መሰለኝ። እንግዲህ በዛ እንደዛ አድርገ ልተው በተቀረ የታሪክ ምሁራን አሉን ብዙም አይደሉም ግን አሉ። ያሉት ደግሞ የተከፋፈሉ ናቸው በአሁኑ ፖለቲካ። እነዛ ጥቂቶች ደግሞ በዛው የማይደግፉት ደግሞ ፈርተው በየጎኑ በየቤቱ ቁጭ ያሉትም አሉ።
አዎ ፕሮፌሰር ኃይሌ በእውነቱ ውይይታት ቢኖር ይኖረው በአት ብዙ ነገሮች እንዲቀጥሉ አረግ ነበር። አሁን ግን ያለቀ ነውና ቢበዛ በአምስት ደቂቃ ውስጥ የማጠቃለያ ሐሳብ እንደው ግዴታ አምስት ደቂቃ መሆን የለበትም የቻሉትን ያህል ግን ቢበዛ አምስት ደቂቃ ማጠቃለያ ሐሳብ የሚሰጡት እኔ ከጥያቄ ያላነሳቸው ካሉ እርሶ በግንዛቤ ውስጥ እንግዲህ መካተት አለባቸው የሚሏቸው ነገሮች ካሉ ለእርሶ ለስተናድሉን በዚህ መስናበታለን።
አዎ እኔ የምለው ምንድነው ብዙዎቻችን ይሄ በስልጣን ያለው መንግስት ይቀይራል አቋሙን ብለን እናስባለን። ግን በስልጣን ያለው መንግስት ብቻ ሳይሆን የተለያዩ ድርጅቶችን በስራ ላይ ያሉ ድርጅቶችንም ያተሳሰቡን ይመሩ ያሉት የ1960ዎቹ ተማሪዎች ንቅናቄ ፍሬ ነው የሚያወራው ያለው። ይሄም ማለት ምንድነው የኢትዮጵያን ጥሎ የኢትዮጵያን ንቆ የውጭ ሀገርን ማጋነንና ማድነቅ ነው። የኢትዮጵያ የጭቆና ምንድነው የጭካኔ ወደ ኋላ ቀርነት ታሪክ ስለሆነ ምንም አያስጨንቀንም የሚያተሳሰብ አለ። ይሄ አተሳሰብ በጣም መለወጥ ያለበት መሰለኝ። እነዛ ከ1960ዎቹ አተሳሰብ መላቀቅ ያልቻሉት ህይወታቸውን ቢያስቡ በጣም ጥሩ ነው። ምክንያቱም እስካሁን ድረስ ለፍተው ጥሮ ምንም ማለሰሩ አልበቁም። እስኪ ለአዲሱ ትውልድ ወይ ደግሞ ምክንያቱም ሰው አካባቢውን ነው የሚመስለው እነዚህም ከአካባቢያቸው ሊላቀቁ ከነበሩበት ሊላቀቁ አልቻሉም። እነዚህ እንግዲህ በሀገር እድል መስጠት ያለባቸው ለነሱ ከነሱ የተለየ አተሳሰብ ላላቸው ከነሱ ተለይቶ በብሔር በህብረ ብሔር በኢትዮጵያ ታሪክ በሚቋቋም ደረጃ ለሚያስብ ትውልድ ማሰብ ያላቸው መሰለኝ። ምክንያቱም አሁን በየጊዜው የሚቋቋመው አንድ ህብረ ብሔር ድርጅቶች አሉ። ለምሳሌ ግን ሲቋቋሙ ሳሉ ህብረ ብሔር ይሆኑ እንጂ ስልጣኑን ለመያዝ ነው የሚቸኳቆሉ ያሉት። ምክንያቱም በጎሳ ደረጃ ነው የሚመጡት፣ በዘጉ ነው የሚመጡት። በዘጉ ነው እንግዲህ ይሄ መንግስት ሲወድቅ እኔ የገሌ ወኪል ነኝ እኔ የገሌ ወኪል ነኝ ብለው ስልጣን በቀላሉ ለመጨበጥ ነው አላማቸው። ስልጣን ነው የኢትዮጵያ ህዝብ እርስ በርሱ እንዲፋጅ እርስ በርሱ እንዲተላለቅ ነው የሚፈልጉ። ለምሳሌ ለእንጮ ለጣን ለጠቅሻለሁ አሁን ኦነግን አቋቋመ በኋላ ከኢሃደግ ጋር ድርድሩ ሳይፈጸምለት ሲቀር ምንድነው ያደረገው? እሱ አውሮፕላኑን ይዞ መጣ። 20 ሺህ ወታደር ግን ዞር ብሎ መላየም እዛ ሜዳ ላይ ጥሎ እስር ቤት ነው የገቡት። እነዚህ ናቸው የኢትዮጵያ ህዝብ መሪዎች ነን የሚሉት። እያንዳንዱ በዛ መልክ ነው መታየት ያለበት። እንድንተላለቅ የኢትዮጵያ ህዝብ ጭንቅላቱን ትንሽ ማን ነው ለኛ ጥቅም የምነው የቆመው? ማን ነው ህብረተሰቡን እኛ እንድንተባበር የሚያደርገው? የሚከፋፍለው ሁልጊዜ ወደ ጦርነት ነው የሚያመራ። ጦርነት ደግሞ ለሀገሩ ወደፊት ነው እንጂ የሚያመጣ ወደፊት ሊያስገባ አይችልም። ይሄ የፈጠሩት አተታ የፈጠሩት ልበወለድ ታሪክ አሁን ቢያቆምና እንደው ሁላችንም ዘብ ብለን ብናስብበት የት ነው የምንሄደው? እስካሁንስ ድረስ የመጣ ነው ከየት ነው? የት ነው ስህተታችን ብለን ለማሰብ መቻል አለበት። ይልቁንም እነዚህ በፖለቲካ ድርጅቶቹ ነው መሪዎች ነን የሚሉት አነ ስህተት ማወቅ እኮ በጣም ትልቅ ጀብዱነት ነው። ምክንያቱም ስህተት በሁሉም ዘንድ ያለ ሰው እስከሆነ ድረስ የሚሰራ ነገር ነው። ማወቅ ግን ከሁሉም የበላይ የሆነ ትልቅ ጀግንነት መሰለኝ። ብዙዎቹ ስህተቱን እያወቁ አይ አሁንማ እንደው ራሴን ይቅርታ ብጠይቅ ውርደት ነው እስከ ማለት ድረስ ደርሷል። ያልጠየቁ አሉ። ወደ ስልጣን ሊመጡ ከስልጣን ከነዚህ አንዳንዶቹ አንድ ሁለት ጠይቋል። ግን አብዛኞቹ ከዚህ መንግስት ከተባረሩ በኋላ የኢትዮጵያ ህዝብ ወዳጅ ሆኖ ለመቅረብ ሞክሯል። ግን ያው ጭፍጨፋውን ያካሄዱ የነበሩ ከመንግስቱ ጋር አብረው ይሰሩ የነበሩ እነሱ ራሳቸው ናቸው ለዛ ይቅርታም ያልጠየቁ ናቸው። በዚህ ምክንያት ይሄ የሀተታ የዝባዝንኬ ልብ ወለድ ታሪክ ንተውና ወደፊት እንግፋ ብዬ በዛ ልጋ ይቅርታ ጊዜን ወሰድኩበት።
አይ መልካም ፕሮፌሰር አይሌላ ደግሞ የዛሬውን ቃለ ምልልስ በዚሁን አጠቃላለን። ምክንያቱም የቀሩትን ጊዜ ትንሽና ጥቂት ደቂቃዎች ናቸው ያሉት። በተለያዩ ጊዜያቶች በኢትዮጵያነት ሬዲዮ እየቀረቡ የሚሰጣቸው ጥልቅ የሆኑ ትምህርታዊ ማብራሪያዎች ለአድማጩ የውቀት አድማሱን ማዳበሪያና በተለይም የታሪክ ማስረጃዎች ትውልድን የማንቂያ ሀገርና ሕዝብን ለመታደግ ከፍተኛ ስፍራ አላቸው እንላለን። ሀገራችን በገጠማት ውስብስብ ችግሮች ለመቃኘት ግንዛቤዎችን ለመጨበጥ የተሰወረውን ለመግለጽ የማስረዳት የኢትዮጵያን መንፈስ ያላቸው ምሁራኖች ተሳትፏቸው ማሳደግ ይኖርባቸዋል እንላለን። በመሆኑ በላይ ጊዜ የምንመለስባቸው ጉዳዮች ሊኖሩን ይችላሉ። ራቅ ባለ ጊዜ ቀጠሮ ይዘን ለዛሬው ለአቀባቀሩን ጥያቄዎች ዙሪያ ለተንተርሰው እንደቀደሙ ጊዜያቶች ሁሉ ለሰጡት ትምህርታዊ ማብራሪያዎች ለአድማጮቻችን በሬዲዮ ዝግጅት ክፍል እንዲሁም በራሴ ስም ምስጋና በማቅረብ በዚሁ እንሰናበታለሁ። ተናስተልኝ መልካም ጤና ከመላው ጋር ነኝ። እሺ
እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። እንግዲህ ሌላ ጊዜ ያገናኘን። እግዚአብሔር ይስጥልኝ። ሰላም። እሺ
እኔም አመሰግናለሁ።
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ቀርቧል። የዛሬውን የመስከረም 21 ቀን 2010 ዓመተ ምህረት ወይንም የኦክቶበር 1 2017 ስርጭት ያስተናገድናችሁ ንጉሡ ታምራት ተኮላ ወርቁና እኔም ወርቁ ሞላ ነበርን። ደህና ቆዩልን እያልን በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ።
Arrasu tu, arrasu tu, arrasu tu. Thank you.